Bambino B.O.A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። በዛሬ ምሽት ስርጭታችን ከሚደመጡት ጉዳዮች መካከል
ጤፍን ከጤፍ የሚወጡ አሚኖ አሲዶችን ወይም ፐፕታይድ ተብለው የሚታወቁ ነገሮችን አውጥተን አቅርበናል ለዓለም ማለት ነው።
ህይወት ዮሐንስን የሰማናት አስካላይት ፎርሚላ የተሰኘ ጤፍን በግብአትነት በመጠቀም የቆዳ ውበት መጠበቂያ ያመረተ ድርጅት መስራች ናት። ቆየት ብለን ሙሉ ሐሳቦቿን እናዳምጣለን። የመራጮች ምዝገባ በዛሬው ዕለት ኢትዮጵያ ውስጥ ተጠናቋል። እሱን የተመለከተው ዘገባም በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የድምፅ ቅንብሩን ያከናውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አመሻችኋል። ብሔራዊ ምርጫ ቦርድ በግጭት ምክንያት ተጨማሪ አንድ ሳምንት ከተራዘመባቸው 3 ዞኖች በስተቀር በሀገር አቀፍ ደረጃ የመራጮች ምዝገባ ዛሬ መጠናቀቁን ይፋ አደረገ። በምዝገባው ሂደት የጎላ ችግር አላጋጠመኝም ብሏል። የሴቶች ተሳትፎም አበረታች እንደሆነ ነው የምርጫ ቦርድ የኮሙኒኬሽን ዳይሬክተር ሶሊያና ሽመልስ በተለይ ለአሜሪካ ድምጽ አስተዋወቁት። የዩኒቨርሲቲ ተማሪዎችም በትውልድ አካባቢያቸው ሄደው እንዲመርጡ የሚደረግ ሲሆን ተፈናቃዮችም ባሉበት ቦታ ሆነው እንዲመርጡ የታሰበው ግን በታሰበው ምልክ እየተሳካ እንዳልሆነም ለአሜሪካ ድምጽ ዳይሬክተር አስተዋውቋል። ዘገባውን አደረሰን አዲስ ቸኮል ነው። የእስራኤል የምድር ጦር ዛሬ አርብ ማለዳ የአየር ኃይሉ ከጋዛ ሰርጥ ውስጥ እየካሄደ ያለውን ጥቃት መቀላቀሉን የሀገሪቱ የጦር ኃይል አስተዋወቀ። ቀደም ብሎ የእስራኤል የመከላከያ ኃይል በትዊተር ገጹ ባወጣው መግለጫ ወታደሮቹ ጋዛ ውስጥ ጥቃት እያካሄዱ ነው ካለ በኋላ ያንን አስተካክሎ ወታደሮቻችን እስራኤል ውስጥ ሆነው ወደ ጋዛ መድፍ እየተኮሱ ናቸው ብሏል። የእስራኤል ጠቅላይ ሚኒስትር ትላንት ሐሙስ ባወጡት መግለጫ ለሐማስ በሰጡት ጥብቅ ማስጠንቀቂያ ሐማስና ሌሎችም አሸባሪ ድርጅቶች እጅግ ከባድ ዋጋ እንደምናስከፍላችሁ ተናግሬያለሁ፣ አሁንም ይዘናል፣ ወደፊትም በብርቱ ኃይል እንቀጥላለን ብለዋል። ከእስራኤል በሚያዋስነው የጋዛ ድንበር አካባቢ የሚኖሩ ሰዎች የእስራኤል ወታደሮች በአካባቢው እንዳላዩ አረጋግጧል። ሆኖም ከባድ የመድፍና የአየር ድብደባ እየተካሄደ ነው ብለዋል። ዛሬ ግጭቱ 5ኛ ቀኑን የያዘ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተነገ ወዲያ እሁድ ስብሰባ አድርጎ ሊነጋገር ስምምነት ላይ መድረሱ ተገልጿል። ቀደም ሲል ስብሰባውን ለማቀድ የተደረጉ ጥረቶች ዩናይትድ ስቴትስ ባሰማቸው ስጋት ምክንያት ዘግይቶ እንደነበረም ተመላክቷል። የተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በትዊተር ገጻቸው ላይ ባወጡት ቃል ዩናይትድ ስቴትስ ውጥረቶቹን ለማርገብ በከፍተኛ ደረጃ የተያዘ ንቁ የዲፕሎማሲ ጥረቶቿን ትቀጥላለች ብለዋል። ውጊያው ቢያንስ 27 ህጻናትና 11 ሴቶችን ጨምሮ 106 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታውቋል። 530 ሌሎች ሰዎችም መቁሰላቸውን አክሎ አመላክቷል። 7 እስራኤላውያን፣ 1 የ6 ዓመት ልጅን ጨምሮ በሮኬት ጥቃቱ መገደላቸውም ታውቋል። ምስራቃዊ ዩናይትድ ስቴትስ ውስጥ ዳርክ ሳይድ የሚባሉት የሩሲያ የኮምፒውተር ሰርሳሪዎች አደረሱት በተባለው ጥቃት ሳቢያ ለ6 ቀናት ተሽመድምዶ የነበረው ነዳጅ ቀጂዎችን አስግቶ የነበረው የነዳጅ መስመር ነዳጅ ማከፋፈሉን ጀምሯል። ትላንት ፕሬዝዳንት ጆ ባይደን መኪና አሽከርካሪዎችን ይሄ ጊዜያዊ ችግር ነው፣ አትሸበሩ፣ በሚቀጥሉት ቀናት ከሚያስፈልጋችሁ በላይ ነዳጅ አትቅዱ ሲሉ ተማጽነው ነበር። ባለቤንዚን ማደያዎችም አጋጣሚውን ተጠቅማችሁ ሸማቹ ላይ ዋጋ እንዳት ጨምሩ በማለትም አስጠንቅቀዋል። ኮሎኒያል ፓይፕላይን የተባለው ኩባንያ የነዳጅ መስመሩን ስርዓት ለማስቀጠል መጠነ ሰፊ የሆነ ስራ ተሰርቷል። እስከ እኩለ ቀን ባለው ጊዜ ውስጥም ሁሉም የምናገለግላቸው ጣቢያዎች ነዳጅ ይቀርብላቸዋል ብላል። ይህ በእንዲህ እንዳለ በጃፓን ቶሺባ ኩባንያ የአውሮፓ ቅርንጫፍ ላይ የተፈጸመውን ሳይበር ጥቃት ያደረሰው ዳርክ ሳይድ የተባለው ቡድን ነው ተብሎ መወንጀሉን የሀገሪቱ የዜና ማሰራጫ HHK ጠቅሶ ሮይተርስ ዘግቧል። ኮሎኒያል ፓይፕላይን ኩባንያ ባለፈው ሳምንት አርብ ለኮምፒውተር ሰርሳሪዎቹ 5 ሚሊዮን ዶላር ከፍሎ የነዳጅ መስመሩን ስርዓት ያመሳቀለውን ጥቃት የሚቀለብስበትን መንገድ መቀበሉን ሆኖም ውጤታማ ሳይሆን መቅረቱን ብሉምበርግ ዘግቦ ነበር። ኩባንያው ለሰርሳሪዎቹ ገንዘብ መክፈሉን ወይም አለመክፈሉን በተመለከተ ያስታወቀው ነገር የለም። በኮቪድ-19 ክትባት ተከትበው ያጠናቀቁ ሰዎች ያፍና ያፍንጫ ጭንብል ሳያደርጉ መዛወር እንደሚችሉ፣ በአብዛኛው ማህበራዊ ግንኙነታቸው አካላዊ ርቀትን መጠበቅ ላያስፈልጋቸውም እንደሚችል የዩናይትድ ስቴትስ የጤና ባለስልጣናት ተናገሩ። ሆኖም በህዝብ መጓጓዣዎችና ሆስፒታሎች እንዲሁም ወህኒ ቤቶችና ቤት የሌላቸው ሰዎች በሚጠለሉባቸው መኖሪያ ጣቢያዎች ውስጥ ጭንብል መጠቀም አሁንም ግዴታ መሆኑን እንደሚቀጥልም ገልጸዋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ማናቸው ማስተያየቶችም ሆነ ጥቆማዎች ቢኖራችሁ በማህበራዊ ገጾቻችን በኩል አድርሱን። ቪኦኤ አማሪክ መገኛችን ነው። ወደ ቀዳሚው ጉዳይ እንሻገር። ለሳምንታት ሲደረግ የነበረው የመራጮች ምዝገባ ዛሬ ተጠናቋል። በተለያዩ ከተሞች የነበረውን እንቅስቃሴ ዘጋቢዎቻችን አድርሰውናል። አዲስ ቸኮል በድሬዳዋ የነበረውን በጥቂቱ ያጋራናል።
በራይ ምርጫ ቦርድ ሁለት ጊዜ አራዘመው የመራጮች ምዝገባ ዛሬ ማጠናቀቁን ይፋ አድርጓል። የቦርዱ የኮሙኒኬሽን ዳይሬክተር ሶሊያና ሽመድስ በሰለለብ በሰጡት ቃል የጎላ ችግር ሳይጋጥማቸው የመራጮች ምዝገባ ማጠናቀቃቸውን አስታውቀዋል።
የመራጮች ምዝገባን በመናከሄድበት ወቅት ያጋጠመ መሰረታዊ የሚባል የደህንነት ችግር አልነበረም። ስለዚህ እሱ በጣም ጥሩ ነገር ነው። የምርጫ ምዝገባዎችን መላክባቸው በጣም ሽለብላ ምርጫ ጣቢያዎቻችን የተለያዩ ችግሮች ያጋጥሙ በመሰረታዊ ደረጃ በሰላም በሁሉም ቦታ ላይ የመራጮች ምዝገባ ማከናወን ችለናል። በቲንክ አንደኛው ትልቁ ስኬት እሱ ነው። ሁለተኛው ዋናው የሚመስለኝ የመራጮች ምዝገባ በምናካሄድበት ወቅት መጀመሪያ ሰሞኑን ያጋጠሙ ችግሮችንም ኦቨርካም አድርገናል ብሎ ማለት ይቻላል። ለምሳሌ የእቃ ስርጭትና የሎጂስቲክስ ችግሮች ነበሩ የመጀመሪያ ሰሞን ላይ። በኋላ ግን በጣም በፍጥነት በመሻሻል ሁሉም ምርጫ ጣቢያዎቻችን እንዲከፈቱ ማድረግ ችለናል። እሱ አንደኛው ጥሩ ነገር ነው። ከዛ ቀጥሎ የመራጮች ምዝገባ ላይ ክፍት የሆነባቸው ቦታዎች ላይ የመራጮች ምዝገባ ቁጥር አነስተኛ የሆነባቸው ቦታዎች ነበሩ። አሱንም መጨረሻ ላይ ኦቨርካም አድርገን ከሞላ ጎደል የመራጮች ምዝገባ ተሳትፎ ጥሩ ነው የሚባል ደረጃ ላይ እንዲሆን አድርገናል። ከዛ በተጨማሪ ደግሞ አቤቱታ ያቀረቡባቸው ቦታዎች ላይም ደግሞ አቤቱታዎቹን እንደገና በጥሩ ሁኔታ በደንብ ተቀብለን አይተን አቤቱታዎቹን ለመፍታት እርምጃዎችን ወስደናል። ሶማሌ ለምሳሌ አንደኛው ምሳሌ ነው ሊሆን የሚችለው። በዚህ በኩል የፓርቲዎችን አቤቱታ አይቶ እሱን ለመፍታት ሙከራ ማድረግ ማለት ነው።
ምዝገባውን በተመለከተ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው የመራጮች ቁጥር ካለፈው ምርጫ እየበለጠ መሆኑን ዛሬ ጠዋት አስታውቀው ነበር። ብሔራዊ ምርጫ ቦርድ እስካሁን የተመዘገበውን መራጭ ቁጥር ሰብስቧል ለማጠናቀቁን የገለጹልን የኮሙኒኬሽን ዳይሬክተሯ፣ ይሁንና በሳምንቱ መጀመሪያ ላይ 34.2 ሚሊዮን መራጮች ተመዝግበው ነበር ብለዋል። ከዚህ በኋላ ባሉት ቀናት በተለይም በዛሬው ዕለት በርካታ መራጮች መመዝገባቸውንና አጠቃላይ ቁጥሩም ከፍ ያለ እንደሚሆን ገልጸዋል። ሆኖም ከነገው ዕለት ጀምሮ በየምርጫ ጣቢያዎች የመራጮች ቁጥር ይፋ እንደሚሆን የገለጹልን ከአጠቃላይ መራጮች የሴቶች ተሳትፎ 45% እንደሆነ የገለጹት ኮሙኒኬሽን ዳይሬክተሯ፣ ይህም ከዚህ በፊት ከነበሩ ምርጫዎች አንጻር ሲታይ የሴቶች ተሳትፎ የተሻለ መሆኑን የሚያሳይ ነው ብለዋል። ከሳምንት በፊት በየክልሎች የተመዘገቡ መራጮችን በተመለከተ ይፋ በሆነው አሃዝ የየክልሎች አፈጻጸም ላይ ከፍተኛ ልዩነት የነበረው ሲሆን በወቅቱ አነስተኛ ቁጥር ያላቸው መራጮች የተመዘገበባቸውን ክልሎች በተመለከተ ልዩ ልዩ ምክንያቶች እንደሚኖሩ ሶሊያና ሽመልስ አስታውቀዋል። ለአብነት በቤኒሻንጉል ጉሙዝ በካማሽ ዞን ያኔ ምዝገባ ስላልተጀመረ ዝቅተኛ ቁጥር ያለው መራጭ ብቻ በክልሉ ሊመዘገብ ችሏል አሉት የኮሚኒኬሽን ዳይሬክተሯ። በየምርጫ ጣቢያዎች ያሉ መረጃዎችን ቶሎ ባለመሰብሰባቸው ምክንያት ዝቅተኛ ቁጥር ያለው መራጭ ሪፖርት ያደረጉ መኖራቸውንም ገልጸዋል። በዚህ ረገድ አሃዛዊ መረጃ የሚፈልጉ አካላት ግን የምርጫ ቦርድን ብቻ በዋቢነት እንዲጠቀሙ ነው ሶሊያና ሽመልስ የመከሩት። በሌላ በኩል የተፈናቀሉ ዜጎችን በተመለከተ ከአደጋ መከላከልና ዝግጁነት ጋር በመተባበር የተፈናቃዮችን ልዩ ምርጫ ጣቢያዎችን ሊያቋቁሙ አቅደው የነበረ ቢሆንም ተፈናቃዮችን በተመለከተ ከክልሎች በቂ ድጋፍ ስላላገኙ መወሰን እንዳልቻሉ ሶሊያና ሽመልስ ገልጸዋል።
እኛ ዝግጅት ስናደርግ አክቹዋሊ የተፈናቀሉ ዜጎች ቁጥር ኢስቲሜሽን ወስደን ከአደጋ ዝግጁነት ከዛ እሱ ላይ መሰረት አድርገን ምን ያህል ምርጫ ጣቢያዎች ያስፈልጉናል፣ በቁጥሩ አንጻር የሚያስፈልጉ ምርጫ ጣቢያዎች እስኳ ናቸው የሚለውን ነገር አዘጋጅተናል። ያጋጠመ ችግር ግን ምንድን ነው? በተለይ በተለያዩ ክልሎች ላይ የተፈናቀሉ ዜጎችን አስመልክቶ የሚደርሱ መረጃዎች በጣም ሊሚትድ ናቸው። አንዳንድ ክልሎች አልሰጡንም፣ ከዚህ ፊታውን ካሉት በአጠቃላይ 11 ክለቦች ኤሌክትሮኒክስ ተራሮች ላይ ነው ምርጫው እየተከናወነ ያለው። ከዛ መካከል የተሟላ ቀሪ የሆነ የተፈናቀሉ ዜጎች የተመለከተ መረጃዎች ሲሰጡ አራት እንኳን አይሆኑ ክልሎች። እነዚህ ደግሞ በተለይ ከፍተኛ ስጋት ሰዎች ተፈናቅለውባቸዋል የሚባሉ ቦታዎችንም አይጨምሩ። ስለዚህ በዛ የተነሳ ከፍተኛ ቻሌንጅ አለን የተፈናቀሉ ዜጎች ምርጫ ጣቢያው ዜጎች የሚኖሩበት ካምፕስ ያሉ ሰዎች ቁጥር ምን ያለው የሚለውን መረጃ ባለማግኘት በተለይ ከክልል ኮሚሽነሮቹ ጋር በጣም አስቸጋሪ ጊዜ ነው የነበረ። ስለዚህ በቦርድ በኩል ይሄ ምራሽ ምዝገባ እየተካሄደ እያለ የተፈናቀሉ ዜጎች ምዝገባ አብሮ ማካሄድ አልቻልንም። ስለዚህ ያን ያለ ነው በልዩ ሁኔታ የተፈናቀሉ ዜጎችን ምንድነው የምናደርገው የሚለውን ነገር ኦፕሬሽናል ፕላን አድርገን የምናሳውቀ ይሆናል። ግን ትልቁ ቻሌንጃችን እስካሁን ድረስ መክፈት ያልቻልንበት የመረጃ እጥረት ነው። ይሄ ነው የሚባል ይህን ያህል ሰዎች ናቸው የተፈናቀሉት እኔ ክልል ያሉበት ካምፕ ደግሞ ይሄ ነው ብሎ መረጃ የሚሰጥ ክልል ደግሞ ማግኘት አልቻልንም። ችግራችን እሱ ነው።
የዩኒቨርሲቲ ተማሪዎችን በተመለከተ ተማሪዎች በየሚማሩበት ዩኒቨርሲቲ በድረገጽ አማካኝነት እንዲመዘገቡ የተደረገ መሆኑን ያስታውሱት የኮሙኒኬሽን ዳይሬክተሯ ተማሪዎቹ የሚመርጡት ግን በየተመዘገቡበት የመኖሪያ አካባቢያቸው ነው ብለዋል። በዚህ ረገድ በድሬዳዋ ዩኒቨርሲቲ ባደረግነው ማጣራት ተማሪዎች የአጋማሽ ፈተናና የማጠቃለያ ፈተና በጥቂት ቀናት ልዩነት ተፈትነው ከምርጫው በፊት ወደ የትውልድ አካባቢያቸው እንዲሄዱ ጥድፊያዎች መግባታቸውን ተማሪዎች ገልጸውልናል። በአሁኑ ሰዓት በግጭት ምክንያት የመራጮች ምዝገባ ተስተጓጉሎባቸው የነበሩ በኦሮሚያ ክልል አራቱ የወለጋ ዞኖች፣ በቤኒሻንጉል ጉሙዝ ካማሺ ዞን እንዲሁም በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ሶስት ወረዳዎች በቀጣይ አንድ ሳምንት የመራጮች ምዝገባ የሚቀጥል ሲሆን ቅሬታ ቀርቦባቸው ምዝገባ የተቆረጠባቸው ሰባት የምርጫ ክልሎችም በሶማሌ ክልል አሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዮሐንስ በመድኃኒት ቅመማ ፋርማሲ የትምህርት ዘርፍ የተመረቀች ተፈጥሯዊ የውበት መጠበቂያ ምርቶችን የሚያመርተው አስካላይት ፎርሙላ ድርጅት መስራች ናት። በቅርቡ በዘርፉ የመጀመሪያ ነው የተባለለትን ከጤፍ የሚገኙ ንጥረ ነገሮችን በግብአትነት የሚጠቀም የቆዳ ውበት መጠበቂያ ድርጅቱ ይፋ አድርጓል። ሌሎች አስፈላጊውን ደረጃ አልፈው ለገበያ የበቁ ምርቶችም አሉት። ይህንንና ተያያዥ ጉዳዮችን ለማንሳት በስልክ መስመር ህይወትን አግኝቻታለሁ። ስለ ድርጅቱ አመሰራረት በቅድሚያ ትነግረናለች።
አስካላይት ፎርሙላን የጀመርኩት ከአራት ዓመት በፊት ነው እና ምናመርተው ከእጽዋት በሚገኙ ኢንግሪዲየንቶች መሰረት ያደረጉ ጥራታቸውን የጠበቁ የቆዳ መጠበቂያ ፕሮዳክቶች ነው። ለምንድን ነው አስካላይት ፎርሙላ ያስፈለገው የሚል ጥያቄ ይነሳል። እሱም ምንድን ነው በተለይ ጥቁርና ብራውን ስኪን ላለን ሰዎች ማርኬት የሚደረጉ ፕሮዳክቶች በዓለም ዙሪያ እንግዲህ ብዙ ጥራት የላቸውም። በተለይ ሬጉሌሽን የሌለበት ሀገር እና ከፍተኛ ስታንዳርድ ያላቸው ጥራታቸውን የጠበቁ የእኛን የቆዳ ችግር የሚፈቱ ቆዳ መጠበቂያ ምርቶችን ነው የምናመርተው ማለት። ላለፉት አራት ዓመት በጥንቃቄ እነዚህን ፎርሙላዎች ዲቨሎፕ እያደረግን የቆየ ነው። በመጨረሻ ላይ እንግዲህ ጤፍን ከጤፍ የሚወጡ አሚኖ አሲዶችን ወይም ፐፕታይድ ተብለው የሚታወቁ ጥረ ነገሮችን አውጥተን አቅርበናል ለዓለም ማለት ነው።
እንግዲህ ድርጅታችሁ ቀደም ብለሽ እንደጠቀሽው ጤፍን እንደ ግብዓት የሚጠቀም የውበት መጠበቂያ ምርት ማምረት መጀመሩ ተሰምቷል። ጤፍን ለምን መረጣችሁ? ጤፍስ በምን ሁኔታ ነው ወደ ውበት መጠበቂያነት የሚቀየረው?
ጥሩ ጥያቄ ነው። ጤፍን የመረጥንበት ምክንያት ያው እነዚህን ፎርሙላውን በማዘጋጀት ውስጥ ከፍተኛ ፓርቲሲፔሽን አለኝ እኔ እዛ ውስጥ እና እያንዳንዱን ነገር ስንመርጥ ያው ብዙ ሊትሬቸሮች የሚጻፉ በሳይንስ የተደገፉ ነገሮችን ሬፈረንስ ስለምናደርጉላችን ሌሎችም ኬሚስቶችም እኔም አንድ ቀን እንደ አጋጣሚ የጆርናል ኦፍ ድራግስ ኤንድ ደርማቶሎጂ የሚባል አንድ ፕላትፎርም አለ። እሱ ላይ ስለ ኮሎይዳል ኦትሚል እያነበብኩኝ እያለ ኦትሚል ውስጥ ያሉ ንጥረ ነገሮችን ሳይ በጣም ከጤፍ ጋር ተመሳሰለብኝ እና እዛን እውነት ለመናገር እስኪ ጤፍ ውስጥ ያለውን ነገር ላይ እና ያው ኢኖቬሽን ለሁሉም አሁን ስኪንኬር ውስጥ ሳይሆን በማንኛውም ኢንዱስትሪ ውስጥ ኢኖቬሽን ነው አይደለ? ቫሊዩ አድ የሚያደርገው ከሁሉም ነገር በላይ እና ስለሱ ማጥናት ጀመርን ማለት ነው። እና ስናይ ፕሮቲን ኮንቴንቱ በጣም ከፍተኛ ነው ጤፍ ውስጥ እና እንዴት አድርገን ነው እስኪ ማውጣት የምንችለው እነዚህ ናቹራል ፐፕታይድ የሚለው ላይ ፎከስ አደረግን እና የምንጠቀመው እንግዲህ ቅድም እንዳልኩት ጤፍ ውስጥ የሚገኙ ኤሰንሻል አሚኖ አሲዶች አሉ እነሱን እና ቫይታሚኖችን በማውጣት ነው ማለት ነው።
ከጤፍ የሚሰራ ምርት ይፋ ካደረግሽ በኋላ ምን አይነት አስተያየቶች ደረሱሽ? ጤፍማ ለምግብ ብቻ ነው መዋል ያለበት ብሎ የተቃወመሽ ይበዛል ወይንስ ደግሞ አዲስ ነገር ለመሞከር የሚፈልገውም በዛው ልካለ።
እውነት ለመናገር ካስተብነው በላይ ነው ሰው የተቀበለው። አንተ አሁን እንደጠየቀው ሁለቱንም ኤክስፔክት አድርገናል። ምክንያቱም ያልተለመደ ነገር ኢንትሮዲውስ ታደርግ ሰው ስኬፕቲሲዝም አለ አይደል? ናፍሱን ጠብቀን ነበር፣ ግን በደንብ ነው ሪሲቭ ያደረገው። እንግዲህ እሱ ምናልባት ከኛ ጋር የተገናኘው ክሬዲቢሊቲ ያስፈልጋል አይደለ? በማንኛውም ኢንዱስትሪ ስትሰራ እና ሜቢ እንግዲህ ክሬዲቢሊቲውን እርን ያደረግንበት ቦታ ይኖር ይሆናል። እርግጠኛ አይደለሁም ግን እስካሁን አይ ጤፍማ ለምግብ ብቻ ነው ብሎ የተቃወመ ገሰው አላጋጠመንም። ሁሉም ሰው ኤክሳይትድ ሆኖ ነው እየሞከረው ያለው እና በጣም ደስ ብሎናል። ግን ያው ኤክስፔክት እናደርጋለን ይሄ ነገር ለምግብ ነው ከዛሬ ሳንጠቀሙ እንዴት ሆነ ነው ናቹራል የሆነ ሪአክሽን ስለሆነ እሱን ሃንድል እናደርጋለን እንደሚገባ።
የውበት መጠበቂያ ምርቶችን የሚያመርቱ በርካታ ግዙፍ ተቋማት በአለም ላይ አሉ። ለብዙ አመታት የቆዩ አንቺ አፍሪካ አሜሪካዊት ነሽ፣ የኢትዮጵያን ስደተኞች ልጅም ትመስኛለሽ። ከነሱ ጋር ተወዳድሮ በገበያው ላይ ለመቆየት ምን ያክል ፈታኝ ነው? ለስኬት ያበቁሽስ ልዩ ብልሃቶች ምንድናቸው?
ይሄን ነገር ለሰዓታቶች ማውራት እንችላለን። ሰው እንግዲህ ጥራ አድርጌ ለመግለጽ ሞክራለሁ። ልክ ነው አንተ እንዳልከው ትልልቅ ካምፓኒዎች ናቸው ኢንዱስትሪውን የተቆጣጠሩት። ኤስቲ ላውደር፣ ኤልቢኤምኤች፣ ሎሪያል፣ ዩኒሊቨር፣ ፕሮክተር ኤንድ ጋምቦ እነሱ ከስራቸው ትንንሽ ካምፓኒዎችንም ቢሆን ልክ አሁን የእኛ ካምፓኒ ሜይ ቢ ላይክ ኢን 5-10 ይርስ የሆነ ማርኬት ሼር ሲኖረው የመጡ እየገዙ እነሱ ናቸው የሚቆጣጠሩት። ልክ ነው። ግን ምንድን ነው አንመት ኒድ የሚባል ነገር አለ አይደለም? ምንድን ነው ሰው የሚፈልገው ነገር አለ፣ ማርኬቱ ላይ የሌለ ነገር ካለ ያንን ሴኪዩር ለማድረግ opportunity አለ አይደል? ለትንንሽ ካምፓኒዎች በዛ ስፔስ ውስጥ ነው ያለ ነው። እኛ
ሌሎች ተቋማት ያልደረሱባቸው ስፍራዎችና ያልደረሱባቸውን ቦታዎች ነው ማለት ነው ትኩረት ያደረጋችሁ?
እሱን ነው እንግዲህ ያደረግነው። ልክ ነው። አሁን በፋርማሲስት ነኝ እንግዲህ በትሬኒንጌ። አሁን ፋርማሲውቲካል ኢንዱስትሪ ውስጥ ስታይ ለምሳሌ እያንዳንዱን መድኃኒት ሌፍሌት ውስጡ ፕሪስክራይቢንግ ኢንፎርሜሽን አለው። እሱን አይ ክሊኒካል ስታዲዩም ብታይ ቁጭ አድርገ በአብዛኛው ከ70% በላይ ካውኬዥያን ክሊኒካል ሰብጀክቶች ነው። ይሄ የኢንዱስትሪው ስታንዳርድ ነው። ግን መድኃኒቱ ሲወጣ ለካውኬዥያኖች ብቻ አይደለም አይደል? ጥቁር ይጠቀመዋል፣ ሂስፓኒክ ይጠቀመዋል፣ አረብ ይጠቀመዋል፣ ሁሉም ሰው ኤዥያን ሰው ይጠቀመዋል። እና ይሄ ያለ አሁን እየተሰራ ያለ ነገር ነው። ያ ማለት ልክ ነው ማለት ግን አይደለም። ሬፕሬዘንቴሽን ያስፈልጋል በሁሉም ኢንዱስትሪ ላይ። ስኪን ኬር ውስጥ እንደዛ ነው። ስኪን ኬር ቴስት የሚደረገው ታርጌትም የሚደረገው ለነጭ ቆዳ ነው። እኛ ደግሞ የራሳችን የሆነ ዩኒክ የሆነ ፊዚዮሎጂካል የሆነ ማርኬት ላይ የማናገኘው ፍላጎት አለ። ስለዚህ አንተ እንዳልከው ያንን ጋፕ ሚት ለማድረግ ነው እኛ እየሰራን ያለ ነው። ስለዚህ ልክ ነው፣ ቻሌንጂንግ ነው የሚሆነው፣ ቀላል ነገር አይደለም። ግን ትልቅ ኦፖርቹኒቲ ስለምናይ እንግዲህ እሱን ፐርሱ ለማድረግ ነው። ሁለተኛ ጥያቄ ደግሞ እንግዲህ ያንን ዛሬ ላይ ለመድረስ እና ስክሰስፉል ለመሆን እዚህ ኢንዱስትሪ ውስጥ አንቺ ምንድን ነው እየተጠቀምሽ ያለሽው ነገር ለሚለው ጥያቄ ቅድም እንዳልኩት ፋርማሲስት ነኝ። ሶ ኢንዱስትሪ ኖሌጁ በሌላ ሰው በኢምፕሎይ ብቻ እነሱ በሚነግሩኝ ብቻ ሳይሆን የራሴንም ፕሩፍ እያደረግኩ ነው እያንዳንዱን እንቅስቃሴ የሚሄደው ማለት ነው። ለምሳሌ አሁን ስታየው እዚህ ስፔስ ውስጥ ትልልቅ ካምፓኒዎች ብቻ ሳይሆን ሴሌብሬቲዎች ይገባሉ። ሴሌብሬቲዎች ሲገቡ ስለ ኢንዱስትሪ የሚያውቁት ነገር የለም። በሌላ ሰው ነው ላይ የሚያደርጉት። አንዳንድ ነገር ክሌም ያደርጋሉ፣ ክሌም የሚያደርጉት ነገር እውነት አይደለም። አንደኛ ነገር ያው የኔ ጠንካራ የሆነ የሳይንስ ባክግራውንድ፣ ሁለተኛ ነገር ደግሞ ያለው የራሱ አንመት ሚዲያል ነው። ገበያ ላይ አቬለብል ያልሆኑ ጥራት ያላቸውን ነገሮች ለስኪን ኦፍ ካለር ማድረጋችን፣ ከዛ ደግሞ በእኛ ውስጥ ካምፓኒያችን ውስጥ ያሉ ጠንካራ ሌላ ፕሮፌሽናሎች የእነሱን እውቀትና ተሞክሮ እየተጠቀምን እንግዲህ ለማድረግ ነው አላማችን።
እንግዲህ አስካላይት ፎርሚላ ተፈጥሯዊ የውበት መጠበቂያዎች ላይ ነው ያነጣጠረው ወይም ያተኮረው። ለአንቺ ተፈጥሮ ላይ ማተኮር ጠቃሚ የሆነበት ምክንያት ወይንም ቅድሚያ የምትሰጭበት ምክንያት ምንድን ነው?
ይህም ተመልሶ የሚሄደው እንግዲህ የፋርማሲ ባክግራውንድ ላይ ነው። ፋርማሲ ስናጠና ፋርማኮግኖሲ የሚባል ዲፓርትመንት አለ። ስትሪክትሊ ከእጽዋት የሚወጡ መድኃኒቶችን እንዴት ነው ኤክስትራክት የምናደርገው፣ እንዴት ነው ወደ ታብሌትነት የሚቀየሩት፣ ሁሉ መሀል ላይ ጽዋቱ ጀምሮ እስከ መድኃኒት ድረስ ምንማርበት ዲፓርትመንት ነበርና በጣም ፋሽኔት ነበርኩኝ። አዲስ አበባ ዩኒቨርሲቲ 5 ኪሎ ነው ፋርማሲ የሚጨረስኩት። እና እዛ ስማር ፓርቲኩላርሊ በዚህ ዲፓርትመንት የነበሩ ሳብጀክቶች ላይ በጣም ተን ነበረኝ፣ ፍላጎት ነበረኝ። እና በዛው ስለ ጽዋቶች ብዙ ነገሮች አነብ ነበረ። እና ያው እንግዲህ እንደ ሜቢ አንተም አድማጮችም እንደምታውቁት በእኛም በባህላችን እጽዋቶችን ለብዙ አይነት ነገሮች እንደ መድኃኒትነት እንጠቀማለን። አሁንም ቢሆን በፋርማሲካል ዓለም ውስጥ ለካንሰርም ለሌሎችም ክሮኒክ በሽታዎች የሚሆኑ መድኃኒቶች ከዛሬም ድረስ ከእጽዋት ይወሰዳሉ እና ጠንካራ የሆነ የሂሊንግ ፓወር ችግሮቻችንን የመፍታት አቅም በተፈጥሮ ስላለ እነሱን ለመውሰድ እና ያው እንደምታውቀው ደግሞ ከእጽዋት የሚወጡ የሚሰሩ ጥራታቸውን የጠበቁ ፕሮዳክቶች ፕሪሚየም ናቸው። ስለዚህ እኛ በስፔስ ውስጥ አገራችንንም በግሎባል በሆነ ስታንዳርድ ሪፕሬዘንት የምናደርግበት ኦፖርቹኒቲ አንድ ፕሮዳክት አት አ ታይም ስለ ሀገራችን ታሪክ እና ሪችነስ ያለንን ሄሪቴጁን የምናወራበት ኦፖርቹኒቲ ስለሆነ ከዛ መውጣት ለእኔ የሚታሰብም አይደለም በእነዚህ ምክንያቶች።
አንድ የመጨረሻ ጥያቄ ይሄውት፣ እንግዲህ አሁን በጤፍ ላይ ምርምር አድርገሽ ምናልባት በኢንዱስትሪ ውስጥ የመጀመሪያ ይመስለኛል ጤፍን እንደ መሰረት የሚጠቀም የውበት መጠበቂያ ምርት ማምረት ጀምረሻል ወይም እንዲመረት አድርገሻል። በቀጣይ ዓመታት ውስጥ ልታሳኪው የምትፈልጊው ግብ፣ ልትደርሽበት የምትፈልጊው ህልም ምንድን ነው?
እንግዲህ ያው ኖርዝ ስታር እየተባለ እንደሚገለጸው በሱ አሁን ስትሄድ የኛ የአልቲሜት ቪዥናችን የአስካላይትን በፕሪሚየም ብራንድ ካታጎሪ ውስጥ የኢትዮጵያ መሰረት ያለው እና የኢትዮጵያን ታሪክ የሚተርክ ምናልባትም ካየህ በብራንዳችን ውስጥ ብዙ ሴቶች ጣይቱ ያለን ስለ ከዛም ደግሞ ፋውንዴሽን አለን ቤተሰብ የሚል ለሴቶች ኤምፓወርመንት የሚሆን ስራ ነው የምንሰራው። ስለዚህ ቪዥኑ ስታንዳርዱን የጠበቀ ወይም ከስታንዳርዱም ከፍ ያለ ፕሪሚየም የሆኑ ፕሮዳክቶችን ከኢትዮጵያ በሚገኝ በጤፍ መሰረት ያደረጉ የቆዳ መጠበቂያ ፕሮዳክቶችን ለዓለም ማቅረብና ቅድም ጋፕ አለው እንዳልነው ያንን ጋፕ መሸፈን በዛም ውስጥ ከችግር የወጣ ከእርዳታ የወጣ ሪች የሆነ ካልቸር እንዳለን እና ራሳችንን ሰስቴን ማድረግ እንደምንችል ዋን ስቴፕ አት አ ታይም ያንን ለመተረክ ነው የኛ ህልምና ቪዥን።
እጅግ በጣም አመሰግናለሁ ህይወት ዮሐንስ፣ አስካላይዝ ፎርሙላ ስለተሰኘው የውበት መጠበቂያ አምራች ድርጅት እንዲሁም ደግሞ ስለ ሌሎች ተያያዥ ጉዳዮች ስላነሳን ስላወራሽን በጣም እናመሰግናለን። መልካም ነገር ሁሉ እንዲገጥምሽ እንመኝልሻለን። መልካም ምሽት ይሁንልሽ።
እኔም አመሰግናለሁኝ አብጣም ከንቺ።
የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሜሪክ ጄራልድ በሴቶች ላይ የሚደርስ ጥቃትን ለመከላከል የሚረዳ የ1 ቢሊዮን ዶላር በጀት ምክር ቤት እንዲያጸድቅላቸው ጠይቀዋል። ይህ ከዚህ ቀደም ተጠይቆ የማያውቅ በመጠኑ እጅግ ከፍተኛ የሆነ ገንዘብ በቤት ውስጥ የሚደርስ ጥቃትንና የጾታ ትንኮሳን ለመከላከል እንደሚውል ተገልጿል። የአሜሪካ ድምፁ ማይክ ሱሌቫን ከጥቃት የተረፉ ሴቶች የሚደርስባቸውን ችግር የሚዳስስ ዘገባ ልኳል። ስመኝሽ ቆየ ታቀርበዋለች።
ለረጅም ጊዜ በውርደት ስሜትና በዝምታ ተሸፋፍነው የኖሩት እጅግ ዘግናኝ የጥቃት ስሜቶችን አሸንፈው በአሜሪካ፣ በአውሮፓ፣ በእስያና በተለያዩ የዓለም ክፍሎች የሚኖሩ በርካታ ሰዎች በሴቶች ላይ የሚደርስ ጥቃትን ለመዋጋት ድምጻቸውን ማሰማት ጀምረዋል። በዩናይትድ ስቴትስ የኦሎምፒክ ቡድን ዶክተር ከሆነው ላሪ ናሳር ጀምሮ በመዝናኛ ዘርፉ በአንድ ወቅት እጅግ ክብር የተቸራቸው ግለሰቦችና ሌሎች ባለሙያዎች ላደረሷቸው ጾታዊ ጥቃቶች ፍርዳቸውን እየተቀበሉ ቢሆንም እጅግ ዘግናኝ በሆኑ ጥቃቶች ውስጥ ያለፉት ሴቶች ግን ከደረሰባቸው የጉዳት ስሜት ለመውጣት እየተፍጨረጨሩ ናቸው። እንደ አውሮፓውያን አቆጣጠር በ2012 ዓ.ም የኦሎምፒክ የወርቅ ሜዳሊያ አሸናፊ የነበረችው ጆርዲን ዊበር አንዷ ናት።
በወቅቱ ጥቃት እየደረሰብኝ እንደነበረ ባለማስተዋሌ በራሴ እናደዳለሁ። ይሄ ስሜት እስከዛሬ ድረስ ይረብሸኛል።
ይህ ስሜት ብዙ ሴቶች የሚጓሩት መሆኑን በአንድ ወቅት የዩኒቨርሲቲ ተማሪ ሆና ጥቃት የደረሰባትና አሁን ዓለም አቀፍ መብት ለሴቶች በተሰኘው ድርጅት ውስጥ የሴቶች መብት አቀንቃኝ የሆነችው ፓትሪሺያ ኩምቤ ትናገራለች።
I remember at the time feeling like
በአንድ ወቅት የደረሰብኝ ነገር ወንጀል ነው አይደለም ብዬ ራሴን መጠየቄን አስታውሳለሁ። ብዙ ከጥቃት ተራፊዎችም ተመሳሳይ ስሜት ነው ያላቸው። ምክንያቱም በሴቶች ላይ የሚደርስ ጥቃት የተለመደና አዲስ ያልሆነ ነገር እንዲሆን ተደርጓል።
ሌሎች ጥቃት የደረሰባቸው ሰለባዎች በደላሎችና በቅርብ ሰዎቻቸው ሳይቀር በህገወጥ መንገድ የወሲብ ንግድ ወይም ፊልም ስራ ላይ እንዲሰማሩ የተደረጉ መሆናቸውን Children of the Night ወይም የምሽቱ ህጻናት የተሰኘው ድርጅት ዳይሬክተር የሆነችው ሎይዝ ሊዝ ገልጻለች።
ሴቶቹ በቡድን ይደፈራሉ፣ ለማመን በሚያስቸግር ሁኔታ ይደበደባሉ፣ ያደንዛዥ እጽን ሊጠቀሙም ይደረጋል፣ ከእቃ ጋር ይታሰራሉ፣ በሽቦ አጥር ውስጥም ያስቀምጧቸዋል።
እነዚህ ሴቶች አንዳንዴ ተኩሶ የመግደልና ዝርፊያ የመሳሰሉ ከባድ ወንጀሎች ውስጥም በግድ እንዲሳተፉ ይደረጋሉ። ከዛም ባለፈ ጥቃት አድራሾቹ በእጅግ ዘግናኝ ጥቃቶቻቸው የተጎጂ ሴቶችን አይምሮ ሊቆጣጠሩና ትስስር ሊፈጥሩ እንደሚችሉ የቤት ውስጥ የወሲብ ንግድ ስራ ሰለባ የነበረችውና አሁን ሴፍ ሃውስ በተሰኘ ፕሮጀክት ውስጥ ሌሎች እንዲያገግሙ የምትሰራው አሊያ ደዊስ ታስረዳለች።
Now imagine that bond starting in a 12-year-old
girl. ይሄ ትስስር በ12 ወይም በ13 ዓመት ሴት ልጆች ላይ ቢደርስ ብለሽ አስቢ። እና ይሄ መልኩን እያቀያየረ በአብዛኛው እድሜያቸውን ይከተላቸዋል።
በዚሁ ሴፍ ሃውስ በተሰኘው ድርጅት ውስጥ የምትሰራው ብሪትኒ ዱን እንደምታስረዳው በዚህ ጉዳይ ላይ የተደረገ ዓለም አቀፍ ጥናት ህገወጥ የወሲብ ስራዎች ላይ እንዲሰማሩ ከመደረጉት ወጣት ሴቶች ግማሽ የሚሆኑት ጥቃቱ የሚደርስባቸው በቤተሰብ አባላቸው እንደሆነ ያሳያል።
የከለላ ስርዓቱ በአግባቡ እየሰራ ባለመሆኑ እነዚህ ልጆች ወደዚህ ህገወጥ ስራ ካሰማራቸው የቤተሰብ አባላት ጋር መልሰው እንዲኖሩ ይገደዳሉ። ያንን ሸሽቶ ሲወጡ ደግሞ ለጎዳና ኑሮ ይዳረጋሉ።
በህገወጥ ስራ ላይ እንዲሰማሩ የተደረጉትም ሆነ የቤት ውስጥ ጥቃት የደረሰባቸው ሰፊ እርዳታ እንደሚያስፈልጋቸው ICNA Relief የተሰኘው ድርጅት ኃላፊ የሆነችው ማሊካ ማክዶናልድ ታስረዳለች። ድርጅቱ ጥቃት የደረሰባቸው ሙስሊም ሴቶችና ሌሎችም መጠለያ ይሰጣል።
Oftentimes these women have been held.
አብዛኛውን ጊዜ እነዚህ ሴቶች በእስር ተይዘው ነው የሚቆዩት። ምንም አይነት ገንዘብ ሆነ ስራ የሚያስቀጥር ሙያ የላቸውም።
ማክዶናልድ አክላ አንዳንድ ሴቶችና በህገወጥ ስራ ላይ እንዲሰማሩ የተደረጉ ወጣት ልጆች ወደ ወሲብ ስራ እንዲሰማሩ ይገደዳሉ ትላለች። ወይም ከአንድ መጠለያ ወደ ሌላ በመሸጋገር ከባድ ጊዜ ያሳልፋሉ።
በጣም ከባድ ነው። ለምሳሌ በትዳሯ ውስጥ የሚደርስባትን ጥቃት ሸሽታ የሄደች ሴት የራሷን ወይም የልጇን ህይወት ለማሻሻል ስትጥር እንደገና መጠለያ ውስጥ አደንዛዥ እጽና አልኮል የሚጠቀም ወይም የአእምሮ ህመም ያለበት ሰው ያጋጥማታል።
ታዲያ መፍትሄው ምን መሆን አለበት የሚለውን ጥያቄ ሲመልሱ ረጅም ጊዜ ሊኖሩበት የሚችሉባቸው መጠለያዎች ትምህርትና የስነ ልቦና ድጋፍ እንደሚያስፈልግ ሁሉም ያስረዳሉ። ያን ለማድረግ ደግሞ ከመንግስት የሚመጣ ተጨማሪ ገንዘብ ድጋፍ ብቻውን ችግሩን ባይፈታውም ትልቅ እገዛ ግን ያደርጋል። በማይክ ሱሌቫን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስላመሽን በእጅጉ ደስ ብሎናል። ሀብታሙ ዝይም በመስተንግዶ ከኛ ሳስማረ ደግሞ በድምጽ ቅንብሩ እስካሁን ድረስ አብሮን ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።
Let you know, my voice, I'm a tool.